Voice of America. የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሃዊና ሰላማዊ ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለአገሪቱ ፓርላማ አባላት ገለጹ። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው ነው የተናገሩት ጠቅላይ ሚኒስትሩ። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። ሌሎች ዘገባዎችና አዝናኝ ቅንብሮችም ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ሰኔ 30 2007 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ስኪፕ ሴስክ ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚው የሰዓቱ የዓለም ዜና ሰለሞን አባተ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሐዊና ሰላማዊ ነው ብለዋል የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ጠቅላይ ሚኒስትሩ ይህንን የገለጹት ዛሬ ለፓርላማቸው ባደረጉት ንግግር ነው። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው ያመለከቱት አቶ ኃይለ ማርያም ገዢው ፓርቲና መንግሥት በሕጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮች እንደሚያዘጋጁ ገልጸዋል። ሕዝቡ ራሱ ያስፈጸመውና የውጤቱን ባለቤት የሆነበት ምርጫ ያሉት በዓለም አቀፍ ደረጃ ቢታይ ከፍተኛ የሕዝብ ተሳትፎ የተስተዋለበትና ጥናት ሊደረግበት የሚገባ ክስተት መሆኑንም ተናግረዋል። የምርጫው ውጤት ሕዝቡ ምን አለ ለሚል ጥያቄ አጥጋቢ ምላሽ ሰጥቷል ብለዋል ጠቅላይ ሚኒስትሩ። ሰሜን ኬንያ ውስጥ ታጣቂዎች አንድ የመኖሪያ ቤት ግቢ ሰብረው ገብተው 14 ሰው ገደሉ። ኬንያና ሶማሊያ ድንበር ላይ በምትገኘው ሶኮምቡዚ በምትባለው ስፍራ ለተፈጸመው ጥቃት የሶማሊያው የሁከትና የሽብር ቡድን አልሻባብ ኃላፊነት ወስዷል። አደጋው የተጣለው በግንባታና በሌሎችም ሥራዎች ላይ በተሰማሩ ሶማሌ ባልሆኑ ኬንያውያን ላይ መሆኑን የኬንያው የሕግ መወሰኛ ምክር ቤት አባል ቢሎ አደን ኬሮ ለቪኦኤ ገልጸዋል። በቅርቡ ኩዌት ውስጥ ከተፈጸመው 27 ሰዎች ከተገደሉበት የመስጂድ ጥቃት ጋር ግንኙነት አላቸው ተብለው የተጠረጠሩ ሦስት ወንድማማቾችን መያዟን ሳዑዲ አረቢያ አስታወቀች። የሳዑዲ አረቢያ የአገር ግዛት ሚኒስቴር ባለሥልጣናት ዛሬ የሰጡትን መግለጫ የጠቀሱ የሀገሪቱ መገናኛ ብዙሃን ከወንድማማቾቹ አንደኛ የተያዘው ኩዌት ከተማ ውስጥ ሲሆን፣ ሁለተኛው በሰሜን ምዕራቧ የሳዑዲ ከተማ ጣይፍ፣ ሦስተኛው ደግሞ በኩዌትና በሳዑዲ አረቢያ ድንበር ላይ መሆኑን ገልጸዋል። የተያዙት ተጠርጣሪዎች አራተኛ ወንድም ሶሪያ ውስጥ ለእስላማዊ መንግሥት ቡድን እንደሚዋጋ ሚኒስቴር መስሪያ ቤቱ አመልክቷል። በኢራንና በስድስቱ ሀያላን መካከል እየተካሄደ ባለው የኒውክሌር ድርድር መቋጫ ስምምነት ላይ ለመድረስ ቀነ ገደቡ እስከፊታችን አርብ መራዘሙን ዩናይትድ ስቴትስ አስታወቀች። በሁሉም አካባቢዎች ግዙፍ እርምጃዎች መጓዛቸውን፣ ይሁን እንጂ ስራው በጣም ውስብስብና የተሳታፊዎችን ሀገሮች ሁሉ የሚነኩ ጉዳዮችን ያካተቱ መሆኑን የአሜሪካው የተደራዳሪዎች ቡድን ቃል አቀባይ ማሪ ሃርፍ ገልጸዋል። የግሪክ ጠቅላይ ሚኒስትር አሌክሲስ ትስፕራስ ከአውሮፓ ህብረት አባል አቻዎቻቸው ቁልፍ ተደራዳሪዎች ጋር ዛሬ ቤልጅየም ዋና ከተማ ለድርድር ተቀምጠዋል። ግሪክ ባለፈው 5 ዓመታት የ350 ቢሊዮን ዶላር ዕዳ የተቆለለባት ሲሆን አበዳሪዎቿ ቢያንስ 100 ቢሊዮኑን እንዲሰርዙ ጠቅላይ ሚኒስትሯ እየጠየቁ ነው። የአፍጋኒስታን መንግሥትና የታሊባን ልዑካን ፓኪስታን ዋና ከተማ ኢስላማባድ ውስጥ ዛሬ ለድርድር ተቀመጡ። የቪየትናም ኮሚኒስት ፓርቲ ዋና ኃላፊ ወይም መሪ ዋና ጸሐፊ ዛሬ ዋይት ሀውስ ውስጥ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ተገናኝተው ተወያይተዋል። አንድ የቪየትናም ኮሚኒስት ፓርቲ መሪ አሜሪካን ሲጎበኝ ኑየን ፉትሮንግ የመጀመሪያው ናቸው። አሜሪካ የተሳተፈችበት የቪየትናም ጦርነት ያበቃበት 40ኛ ዓመት በቅርቡ ታስቧል። የዜናው ሰዓት አበቃ።
ሰለሞን አባተን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አቢይ ርዕስ የ2007ቱ ብሔራዊ ምርጫ ዲሞክራሲያዊ ፍትሃዊና ሰላማዊ ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለአገሪቱ ፓርላማ አባላት ገለጡ። ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው የተናገሩት አቶ ኃይለ ማርያም ገዢው ፓርቲና መንግስት በህጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮችን እንደሚያዘጋጁ ግን ተናግረዋል። መለስካቸው አምሃ ዝርዝሩን ይዟል።
ጠቅላይ ሚኒስትሩ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው አንዳንድ የምክር ቤቱ አባላት ላቀረቡላቸው የተለያዩ ጥያቄዎች መልሶች ሰጥተዋል። ከጠያቂዎቹ አንዱ አቶ ጀንበር አስማማው የተባሉ የምክር ቤቱ አባል ያቀረቧቸው ጥያቄዎች የ2007 አገር አቀፍ ምርጫን በተመለከተ ነበረ። እንደሳቸው አቀራረብ ምርጫው ዴሞክራሲያዊ፣ ፍትሐዊና በህዝብ ዘንድም ታማኝ የነበረ ቢሆንም አንዳንድ በዓለም አቀፍ ደረጃ የሰብአዊ መብት ተሟጋች ድርጅቶች ነን የሚሉና አንዳንድ የፖለቲካ ፓርቲዎች ምርጫውን ያብጠለጥላሉ። ይህ ድርጊታቸው በመንግስታችን እንዴት ይታያል የሚል ነው። አስከትለውም ለህጋዊ ተቃዋሚ ፓርቲዎች ፖለቲካዊ ተሳትፎ መንግስት ያዘጋጀው ምን እንደሆነም ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምርጫው ዕለት ድምፁን የሰጠውን ህዝብ ቁጥር በማስታወስ በዓለም ደረጃ እንኳን ቢታይ ከፍተኛ የህዝብ ተሳትፎ የተስተዋለበት ምርጫ እንደነበረ ጠቁመው ጥናት ሊደረግበትም የሚያስፈልገው ክስተት ነው ብለዋል። ህዝቡ ራሱ ያስፈጸመውና የውጤቱን ባለቤት ህዝቡ መሆኑን ያሰመሩበት አቶ ኃይለማርያም ሌሎች የፈለጉትን ቢሉም ምርጫው ዴሞክራሲያዊ፣ ሰላማዊና ፍትሐዊ ነበረ ብለዋል።
ዴሞክራሲያዊ፣ ሰላማዊ፣ ፍትሐዊ ምርጫ ተካሂዷል። ሌሎች ምን አሉ የሚለው ነገር ብዙ አያሳስበንም። ሌሎች የፈለጉትን ማለት ይችላሉ፣ መነሻቸውም የተለያየ ስለሆነ። ዋናው የእኛ ትርጉም የሚኖረው ህዝባችን ምን አለ ነው። እዚህ አኳያ ህዝባችን ያለውን ብሏል። ህዝባችን ምን አለ የሚለውን ለማወቅ ከተፈለገም ፍንትው ብሎ የወጣ እንደ መስተዋት የሚያበረቅርቅ ማንንም የማያወናብት ስራ ህዝቡ ሰርቷል።
እንደ ጠቅላይ ሚኒስትሩ አባባል ከሆነ ከመረጠው ህዝብ ድምፅ ጀርባ ግልጽ መልእክቶች አሉ። እነዚህ መልእክቶች ግልጽና የማያሻሙ ናቸው የሚሉት አቶ ኃይለማርያም ደሳለኝ የኢትዮጵያ ህዝብ ኢህአዴግን የመረጠው የግንባሩ ስራዎች ውጤት ማምጣት በመጀመራቸው፣ ባለፉት አራት ምርጫዎች ህዝቡ በመማሩና ሰላምና የሰለጠነ አካሄድ ስለመረጠ እንደሆነ አብራርተው ፓርቲያቸው ከዚህ ሁሉ በላይ አሳይተዋል ያሉትንም ብቃቱን ገልጸዋል።
እስካሁን በሰራናቸው ስራዎችና ባስገኘናቸው ውጤቶች ህዝቡ መርጦናል። ነገር ግን እኛ ያልነው ኢህአደግ ምንም ስህተት የሌለው መልአክ ስለሆነ አይደለም የመረጠው። ጉድለቶች እንዳሉበትም እያወቀ እነዚህን ጉድለቶችም ቢሆን ሊፈታ የሚችለው ራሱ ኢህአደግ እንደሆነ፣ ለመፍታትም የሚያስችል ባህሪ እንዳለው፣ ከዚህ በፊት በነበሩ ተመክሮችን ፈትቶ ያሳየ እንደሆነ፣ ቆርጦ ከተነሳ ለመፍታት የሚችል ፓርቲና ድርጅት ነው ብሎ ነው የመረጠን።
የተቃዋሚ ፓርቲዎችን በተመለከተም ጠቅላይ ሚኒስትሩ ፓርቲያቸውና መንግስታቸው ያዘጋጇቸውን መድረኮችና እድሎች አመላክተዋል። በመጀመሪያ ግን እነዚህ ተቃዋሚዎች በሰላማዊና ህጋዊ እንዲሁም በሰለጠነ መንገድ አብረው ለመስራት የሚፈልጉ መሆን እንዳለባቸው ያስገነዝባሉ። በእርሳቸው አባባል አብዛኛዎቹ ፓርቲዎችም ይህን እንደሚፈልጉ የገለጹት አቶ ኃይለማርያም ከእነዚህ ፓርቲዎች ጋር ቁጭ ብለው ይሰራሉ።
የጋራ ምክር ቤት አማካይነትም ተከታታይ የሆኑ ውይይቶች በተለያዩ አጀንዳዎች፣ የተከበረው ምክር ቤትም ህጎችና አዋጆችን ከማውጣቱ በፊት ከእነዚህ ተቃዋሚዎች ጋር ቁጭ ብሎ የሚወያይበትን፣ ሌሎች ተቃዋሚዎች ብቻ ሳይሆኑ ህዝቡን ወክሎ የተደራጁ የህዝብ አደረጃጀቶችም ጋር ቁጭ ብሎ የሚወያይበትን፣ ስለዚህም የህዝቡ ፍላጎት፣ የህዝቡ ድምፅ በህጎች፣ በአዋጆች፣ በፖሊሲዎች የሚታይበት የሚንጸባረቅበት ሁኔታ ለመፍጠር እንሰራለን። ይህን የምናደርግበት ዋናው ምክንያት ተቃዋሚዎች የራሳቸው ደጋፊ ህዝብ ስላላቸው ነው።
ገዢው ፓርቲና መንግስታቸው ከዚህ ባሻገርም ለመሄድና ህዝብ የተለያዩ አማራጮች ሊያገኝባቸው የሚችሉ መድረኮችን ለማዘጋጀት እቅድ እንዳለ ገልጸዋል።
ከተቃዋሚ ፖለቲካ ፓርቲዎች ጋር በህጋዊና በሰለጠነ ሰላማዊ መንገድ ለመወዳደር ከሚፈልጉት ጋር በምርጫ ጊዜ ብቻ ሳይሆን ከምርጫ ውጭም በተለያዩ አጀንዳዎች የሚዲያ ክርክር የምናደርግበትና ህዝቡ የሚያዳምጥበትን አማራጮች በየጊዜው እያየ የሚሄድበትን ሁኔታ እናደርጋለን። ይሄ የሚደረግበት ዋናው ምክንያት የአማራጭ የመስማት የህዝብ መብት ስላለ ነው።
በኢትዮጵያ የተወካዮች ምክር ቤት ስብሰባዎች ጠቅላይ ሚኒስትሩ ከምክር ቤት አባላት ለሚነሱ ጥያቄዎች መልስ የሚሰጡባቸው ስብሰባዎች በዓመት ውስጥ ጥቂት ናቸው። በእነዚህ ስብሰባዎች ብዙ ጊዜ ልዩ ሆኖ ይታይ የነበረው የተቃዋሚ ፓርቲዎች አስተያየቶችና ጥያቄዎች ዛሬ አልነበሩም። ምክር ቤቱ ይህን የጥያቄና መልስ አጀንዳ ያጠቃልለው ጠቅላይ ሚኒስትሩ መጨረሻ ላይ በጠየቁት መሰረት ቀደም ብለው የገንዘብ ሚኒስትሩ አቶ ሶፊያን አህመድ ለምክር ቤቱ ያቀረቡትን ከ223 ቢሊዮን ብር በላይ የሆነውን የ2008 ዓ ም የአገሪቱን ጠቅላላ በጀት በሙሉ ድምፅ በማጽደቅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ወደ ሁለተኛው የትንታኔ ርዕስ እንሻገራለን። ዩናይትድ ስቴትስ መራሹ ህብረት ሶሪያና ኢራቅ ውስጥ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ላይ ባለፉት ቅዳሜና እሁድ በ24 ሰዓታት ጊዜ ውስጥ 38 ጊዜ የአየር ድብደባ ማካሄዱን አስታወቀ። ግማሽ የሚሆነውም ጥቃት የተካሄደው ቡድኑ ዋና ከተማ በሚላት ራካ ዙሪያ መሆኑ ተገልጧል። የአሜሪካ ድምፁ ቪክቶር ቤዲ ባጠናቀረው ዘገባ በሰሜናዊ ሶሪያ እየተካሄደ ያለው አጎራባች ቱርክን ያሳስባታል። የሚያሰጋኝ ሁኔታ ከተፈጠረ መበቀሌ አይቀርም ስትልም ቱርክ አስጠንቅቃለች። ቆንጅታየ ዝርዝሩን ይዛለች።
ኦፐሬሽን ኢንሄረንት ሪዞልቭ ዘመቻ በሚል ስያሜ የተካሄደውና በዩናይትድ ስቴትስ የተመራው ህብረት ቃል አቀባይ ቶማስ ጊልራን ከ38ቱ ጥቃቶች 18ቱ ራካ ከተማ ውስጥ ተሽከርካሪዎችን እና ድልድዮችን አውድመዋል ብለዋል። እስካሁን ሶሪያ ውስጥ በስፋት ታቅደው ከተካሄዱ ከባድ ጥቃቶች አንዱ እንደሆነም አመልክተዋል። የአይሲስ ተዋጊዎች በመላዋ ሶሪያ እንዲሁም ኢራቅ ድንበር ውስጥ ዘልቀው የመንቀሳቀስ አቅማቸው የተመታበት እንደሆነም አክለው ተናግረዋል። ራካ ውስጥ በተካሄደው ጥቃት ቢያንስ 10 ሰዎች መገደላቸውንና በርካቶች መቁሰላቸውን አንድ የጽንፈኞች ድረገጽ ዘግቦበታል። የአየር ጥቃቶቹ ሶሪያ ኮባኒና ሐሳካ ከተማ ላይ የአይሲስ ተዋጊዎች ህንጻዎችንና መሳሪያዎችን አውድመዋል። ኢራቅ ውስጥም ሞሱል፣ ሲንጃርና ታል አፋር እንዲሁም ሀባንያና ሀዲዛ ከተሞችን እንዳጠቁን የተነገረው በዩናይትድ ስቴትስ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ ባብ ክሮከር በሲቢኤስ ቴሌቪዥን ፌስ ደ ኔሽን ላይ በሰጡት ቃለ መጠይቅ የአሁኑን እርምጃ በአይሲስ ላይ የተከፈተ አዲስ የጥቃት ምዕራፍ አድርገው እንደማይመለከቱት ነው የተናገሩት።
You know, this again is air. We still have not worked out an agreement with Turkey on the air exclusion.
ይህ እንግዲህ ሌላ የአየር ጥቃት ነው። ከቱርክ ጋር ድንበራቸው ላይ የአየር ክልላቸው ማጠርን የተመለከተ ስምምነት ገና አልደረስንም። ያ ቢሆን እግረኛ ሰራዊት ለማስገባት ምቹ ሁኔታ ይፈጥራል። የሶሪያ አማጽያንን የማሰልጠንና ማስታጠቅ መርሃ ግብሩም ቢሆን አሁንም ችግሮች አሉበት። ስለዚህ በኔ በኩል ይህን እንደ አዲስ ምዕራፍ አልወስደውም። የፕሬዝደንት ኦባማ ስትራቴጂ አይሲስን ከዚያው ከሶሪያና ከኢራቅ እንዳያልፍ መቆጣጠር ነው። ሌላ አዲስ ነገር አላየውም።
ይህ በዚህ እንዳለ የቱርክ መንግስት ደጋፊ ጋዜጦች ባወጡት ዘገባ የሀገሪቱ የጦር ሰራዊት 100 ኪሎ ሜትር ርዝማኔና 30 ኪሎ ሜትር ገባ ብሎ ከጦር ነጻ ቀጣና ለመከለል ሳይንቀሳቀስ እንደማይቀር አመልክተዋል። በሶሪያውያን ስደተኞች የተጠለቀለቀችውና የብዙ ቢሊዮን ዶላር ወጪ ያስጨነቃት ቱርክ በበኩሏ ዩናይትድ ስቴትስና የጸረ አይሲስ ህብረቱ ሸሪኮቿ ሰሜን ሶሪያ ውስጥ ከበረራ ነጻ ቀጣና እንዲከልሉና በሚሊዮኖች ለሚቆጠረው ስደተኛ መጠለያ እንዲያሰናዱ ስትወተውት ቆይታለች። የሶሪያ ኩርዶች በቅርቡ በአይሲስ ተዋጊዎች ላይ ያገኙቸውን ድሎችም ተከትሎ የቱርኩ ፕሬዝደንት ሬቼፕ ታይብ ኤርዶዋን ሀገራቸው ሰሜን ኢራቅ ውስጥ የኩርዶች መንግስት እንዲቋቋም ፈጽሞ እንደማትፈልግ አጥብቀው አስጠንቅቀዋል። ይህ በዚህ እንዳለ የሶሪያ ኩርድ ተዋጊዎች ወደ ራካ ከተማ በ50 ኪሎ ሜትር ርቀት ገስግሰው መድረሳቸውን አልጀዚራ ዘግቧል። አይሲስ የራካን ህዝብ እያሰቃየው ነው። ዋና ዋናዎቹ የሶሪያ ተቃዋሚ ቡድኖች ጽንፈኛውን ቡድን ለመውጋት ዝግጁ ናቸው፣ ነገር ግን የአየር ኃይል ድጋፍ ያስፈልጋቸዋል ሲሉ የትግሉ ደጋፊዎች ተናግረዋል። የሶሪያ ኩርዶችም ሆኑ አይሲስ የማይመቿት ቱርክ በበኩሏ ሰሜን ሶሪያ ውስጥ የሚካሄደው ውጊያ ወደ ግዛቷ እንዳይዛመት ለመጠንቀቅ ሰራዊቷን ድንበሩ ላይ አስፈራለች። ጸጥታዬ አደጋ ላይ ከወደቀ አጸፋውን እመልሳለሁ ስትልም አስጠንቅቃለች። ዋሽንግተን ይህ መልእክት የደረሳት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ተናግረዋል።
The United States shares Turkey's concerns about the presence of ISIL forces in northern Syria.
ISIS ታዋቂ በሰሜን ሶሪያ መኖር በክልሉ ጸጥታ ላይ የደቀነውን ስጋት አስመልክቶ ቱርክ ያላትና ስጋት እንጋራለን። ISIL-ን በምን መንገድ መዋጋት እንደሚሻል ከቱርክና ሌሎችም የጥምረቱ አጋሮቻችን ጋር መነጋገራችንን እንቀጥላለን። ችግሩ ውስብስብ ነው። ከበርካታ የብረቱ አባላት መዋጮና ድጋፍ ይጠይቃል።
ችግሩ ቱርክን ብቻ የሚመለከት ሳይሆን ዓለም አቀፉን ማህበረሰብ የሚመለከት ተደርጎ መታየት እንዳለበት ቃል አቀባዩ አክለው አስገንዝበዋል። በሳን ፍራንሲስኮ ዩኒቨርሲቲ የክልሉ ተንታኝ የሆኑት ስቴፈን ዙንስም ዩናይትድ ስቴትስ መራሹ ህብረት በአይሲል ላይ ጥቃቱን ያፋፋመው የቱርክ ስጋት እየተባባሰ በመምጣቱ ሊሆን እንደሚችል አመልክተዋል።
ወደ መጨረሻው ቅንብር እንለፍ። አሁን የራዲዮ መጽሔት ወጎች። ብዙዎች አድማጮቻችን አድናቆትና አክብሮታችሁን ያደረሳችሁለት እውቅ ተዋናይ አዘጋጅና ጸሐፊ ተውኔት ተርጓሚ ገጣሚ መምህር ነው። በድሜ ልክ የጥበብ ስራዎቹ ባበረከተው አስተዋጽኦ በቅርቡ በሰሜን አሜሪካዊ ኢትዮጵያውያን የሽልማት ድርጅት ለሽልማትና ክብር የበቃው አሁን የቀድሞ የአዲስ አበባ ዩኒቨርሲቲ የረዥም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ነው። ከተስፋዬ ገሰሰ ጋር የጀመርነው ዘለግ ያለ ወግ ዛሬ ይቋጫል። ብዙዎች አድማጮቻችን አድናቆትና አክብሮታችሁን ያደረሳችሁለት እውቅ ተዋናይ አዘጋጅና ጸሐፊ ተውኔት ገጣሚ ተርጓሚና መምህር ነው። በድሜ ልክ የጥበብ ስራዎቹ ባበረከተው የላቀ አስተዋጽኦ በቅርቡ በሰሜን አሜሪካው የኢትዮጵያን ሽልማት ድርጅት ክብርና ውዳሴን ያገኘው አሁን የቀድሞ አዲስ አበባ ዩኒቨርሲቲው የረዥም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ። ታዲያ ከተስፋዬ ገሰሰ ጋር በተከታታይ ቀንጨብ እያደረግን የጀመርነው ዘለግ ያለ ወግ ዛሬ ይቋጫል። ቀደም ብለን እንዳነሳ ነው በራሳቸው መንገድ የታወቁ የኪነ ጥበብ ባለሙያዎችን አፍርተሃል። በራስህ ብቻ አልተገደብክም። እቁን የሙዚቃ ሰው ተስፋዬ ለማን የኢትዮጵያ ሙዚቃ ታሪክ ደራሲ ጭምር ነው ወደ ሙያው ያስገባህ ነህ። ቅድም እንገልጻቸውን ጌትነት እንየውን ጨምሮ መምህርም ነህና አብራቸው በኪነ ጥበብ መድረክ መስራት ብቻ ሳይሆን በትምህርቱም መተሃል። ይህም ሁሉ ያደረገ ሰው ግን ምናልባትም ለዛሬዎቹ ወጣቶች እንደ አዲስ እናስተዋውቅ እስኪ ትውልድህ። ታሪክህን ለመመልከት እንደሞከርኩት በ1929 ከ50 ዓመት በላይ የኪነ ጥበብ እድሜ ያሳለፍክ ነህ። ምናልባት ያልተነገረ ብዙ ጊዜም ያልተሰማም ነገር እንሰማ ይሆናል። ተስፋዬ ገሰሰ ማን ነው ለሚልም እስኪ ስለ ትውልድ ስለ አስተዳደግ አጫውተን።
ባይገርም እኔ ጓለ ምሁታን ነኝ ማለት እናቴ ገና በወራት ውስጥ አመት ሳይሞላኝ ሞተች። አባቴም 2 ዓመት ከሆነኝ በኋላ የሞተና ወላጅ አባትና እናቴን የማላውቅ ሰው ነኝ። ግን እንግዲህ ይሄ ነው የጥንት ትውልድ የሚባለው። እኔን ያሳደጉኝ መጀመሪያ ላይ ገና ጫቅላ ሆኜ ሬስቴ ላይ ያሉ ሹሞች እና ገባር ከጣሊያን በፊት ነው። ከዛ በኋላ ግን ጭሰኛም ይባላል፣ ግን አስተዳዳሪ አይነት ነገር ናቸው። እና እነሱ ናቸው መጀመሪያ ተቀበለው ያሳደጉኝ። ማለት ወተት ግተው እና ደግሞ ሁለተኛ ስደርስ ወደ 5 ዓመት እንደዚህ 6 ዓመት ሲሆንኝ አሁን መማር አለበት ብለው ቄስ ቀጥረውልኝ አስተምረውኝ እሱን አድርሰው ወደ አዲስ አበባ ወደ ስጋ ዘመዶቼ ወደ ታላቋ አክስቴ የእናቴ በጣም ታላቅ ነች እሳቸው ጋር እንዲሄድና ተፈሪ መኮንን ትምህርት ቤት አዳሪ እንድገባ ያደረጉኝ እና እዛም አዳሪ ትምህርት ቤት ገብቼ ዝም ብለው ብተው ኖሮ ዋጋ የለውም። እኚህ አክስቴ ደግሞ አዲስ አበባ ውስጥ ያሉት ተንከባትኮው ስታመም በአልባሳቴ በሌላው ነገር ሁሉ እንዳልቸገር በረፍት ጊዜ መጥቼ እነሳቸው ጋር እንድኖር ፍቅር አሳይተውኝ ከባላገር ጀመረ አዲስ አበባ ገብቼ ይህንን ፍቅር አግኝቻለሁ። እና በባህላችን ጉዲፈቻ የሚባል ነገር አለ። አንድ ልጅ ለሌላ ሰው የግዴታ መወለድ ቋንቋ ነው የሚባለው። አስተዳደግ ነው ዋናው ቁም ነገር እና ፍቅር መስጠት ነው። ይህንን አግኝቻለሁ። የተደላደለ ህይወትና ሚዛናዊ የሆነ ጭንቅላት፣ ልቦና፣ አእምሮ ያለኝ ምክንያቱ በዚህ ምክንያት ነው። ይህን ፍቅር ስለተገኝ ሊጠፋ ይችል ነበር። አለወላጅ እናትና አባት አያት ያሞላቀቃል። ልጆቼም ሞተዋል በጨቅላነቴ እና አያትም ሊያሞላቀቅ ይችላል። ማሞላቀቅ ማለቴ አይደለም፣ ግን የሚገባው ዲስፕሊን እንዲያገኝ ስርዓት ይዞ እንዲያድግ፣ ግን ፍቅር ደግሞ መስጠት። ይሄንን አውቆት አይደለም። አሁን እኔ እንደ ፍሮይድ እንደ ሳይኮሎጂስት ሆኜ ነው
የምትመለከተው
ነገር ነው የምተፋው። እነሱ ግን ይሄ ነገር ሳይኖራቸው በተፈጥሮ የነበራቸው ነቅድም ያልኩት ይሄ ጉዲፈቻ የሚባለው ነገር አለ። የአማራ ልጅ ነው የገሌ ልጅ ነው የምናምን ነው ብሎ በዘር በምን አይታይም። እና የአንዱ ጎሳ ሌላው እንደ ልቡ እየወሰደ ነው እንደ ልጁ አድርጎ የሚያሳድግ። እና ይሄ እንግዲህ አሁን አዶፕሽን የሚባል ነገር ድርጅት ተደርጎ ቢዝነስ ሆኖ ከዛ የተመረጠ ሕፃንን ተወሰደ የሚሰጥ ሌላ ስምም ተሰጥቶትም ብሎ ቋንቋው ከእነሱ ተለያይቶ በኋላ እነሱ ደግሞ ትልቅ ከሆኑ በኋላ የታለ አባት የታ እንዳት እናት ብሎ እነሱ ፍለጋ ደግሞ የሚመለስበት አይነት ናት። ያለ
የባህልና ወጉን መሰረቶች ያጣ ነው
ያጣ ነገር ነው እንጂ ያ የነበረን ነገር ላይ መገንባት ብንማር ብናበረታታ ህብረተሰቡ የአሁኑን አይነት ሰቆቃ ሊቢያ ውስጥ የደረሰው አይነት ነገር ደቡብ አፍሪካ ውስጥ ያለው አይነት ነገር ሁሉ እርግጥ የታሪክ ሂደት ስለሆነ ምናልባት ማቆም የሚቻል ነገር ላይሆን ይችላል፣ ግን ቢሆንም መቀነስ ያስችላል።
በዛ ውስጥ ይቀጥል። ታዲያ ተስፋዬ ምን አይነት ወጣት ነበር? ማቅ በአይነ ሊና ወደኋላ ተመለሰው እንዲያስተው
እንግዲህ አሁን ይህን ሁሉ አመስግኜ እነኝህን ወላጆችንና ዘመዶችን ሌላውም ደግሞ ስርዓቱንም ደግሞ ትንሽ አንስቼ በጎውን ወገን እንትን ብያለሁ። እና ጃንሆይ ናቸው። አሁን እንግዲህ ኢዮብ የሚባለውን ቲያትር ዩኒቨርሲቲ ኮሌጅ በምመረቅበት ጊዜ ስራውን ስሰራ የቲያትሩን መሪ ተዋናይ ሆኜ ሲጫወት አይተው በማግስቱ ጠርተው ቢሯቸው ምንድን ነው የምትማረው ብለውኝ፣ እኔ ህግ ልማር ነበር። ከነስብሐት ጋራ ነበር ወደ ውጭ የሚሄደው ለህግ ትምህርት፣ ፈረንሳይ ሀገር ስኮለርሺፕ ነበር። ነገር እሳቸው ያንን ቲያትር አይተው ተደስተው ያኔ እሳቸው ናቸው ሚኒስትር የትምህርት እንዳልካቸው ምክትል ሚኒስትር ነበር። እና ምንድን ነው መሆን የምትፈልገው? ምንድን ነው ወዴት ነው የምትሄደው? ትምህርቱን ጨርሰዋል እንዲህ ብሎ አስተዋውቆኝ ነው ለእሳቸው። እና ምንድን ነው የምትማረው? ህግ ልማር መሄዴ ነው ስል እሱ ዞራሩ እና ለመሆኑ ስንት ናቸው ህግ የሚማሩት ለህግ ትምህርት የሚሄዱት? አሉ ከአስር በላይ ነን መሰለኝ፣ 12 ይሁን 11 እንዲህ። እሱ ለህጉ ብዙ ይበቃናል፣ ይሄ ልጅ የሰው ቲያትር ቢያጠናስ፣ አንተ ቲያትር ብታጠናስ አሉ። እንግዲህ ንጉስ ናቸው፣ እኔ ደግሞ አስተዳደጌ ንጉስን ማክበር ነው። እና እጅ ነሳ ሁለት ብዬ እና ተቀበልኩ። እውነታቸውን እንኳን አዩት። ምክንያቱም አይ ኢንጆይድ ፕሌይንግ ኢዮብ። አሁን አየህ ወደ እንግሊዝኛ ገባሁ አይደለም። ወደ እንግሊዝኛ ስገባ አማርኛውን አጥቻው አይደለም፣ ነገር ግን ጆብ የሚለው ቃል ኢዮብ በማለት ፋንታ እሱ ስለገባ መራኝ እና እዛ ገባሁኝ። ኦራይት ይሄ ምንም ነገር አይደለም፣ ኦራይት አልኩኝ። እና ግን ቋንቋዬን አማርኛዬን ሳልተው ነው የተጫወትኩትም። ኢዮብን በአማርኛ ነው በመጽሐፍ ቅዱስ
የመጀመሪያ ነው እሱ።
ከዛ በፊትም ገና በገበያ እንደዚህ አፈሬ መኮንን ትምህርት የሰራሁት ነገር አለ። ገና ወጣት ሆኜ ስካውት ሆኜ እንግዲህ ቲያትር መድረክ ላይ እኔ እንቀለቀላለሁና ሰራ ነበር። እና እቺ ነገር ናት እንግዲህ የጎተተችን እኮ ሰው አኮ ዘተምህረ አኮ ዘመምህረ እንደ ተማርከው ነው የምታስተምረው አይነት ነገር ነው። ስለዚህ ቀደም ሲል የነበረው ነገር ነው ወደ ኢዮብ ከተተኝ። ከኢዮብ ነው ደግሞ ጃንሆይ ጋር፣ ጃንሆይ ደግሞ ወደ ውጭ ሀገር ኖርት ዌስተርን ዩኒቨርሲቲ እንድማር የላኩኝ። እዛ ቤዝ የለኝም የቲያትር ትምህርት ይል አይሰጥም በዩኒቨርሲቲ ኮሌጅ ደረጃ። ያን ጊዜ ጀነራል ቢኤ ነው ነበር። ያንን ደግሞ ኖርት ዌስተርን መቀበሉ ሌሎቹ እኮ ይሄ ቤዝ ከሌለው አንቀበልም ነው ያሉት።
እንደው ነጥብህን ሳትረሳ ጋሽ ተስፋዬ፣ ግዕዝ የት ነው የተማርከው? ሁለት ጊዜ ግዕዝ ጠቅስ። ቀደም ሲል ንብላ አውነስተይ ንመውት ግሰም አልክ። የት ነው የተማርከው?
የኔታ ናቸው ቅድም ያልኩ
ቄስ ትምህርት ቤት
አላገር በነበርኩኝ ጊዜ
አለመርሳትን
እንትን ነው ቀጥረውልኝ ነው ለእኔ። እኔ ጋ ሌሎች ልጆች መጥተው ይማሩም ነበር። እኔ ባለርስት ነኝ በነገሩ ላይ በሀረርጌ ላይ የመኳንንት ልጅ ነገር ነበርኩኝ። ሰብራሪ ቆለጭ ናቸው አያቴ ተስፋዬ ገሰሰ ቆለጭ ነኝ። ሰብራሪ ቆለጭ የጃንሆይ ሞግዚት የነበሩ ናቸው። የጋራ ምድርታን እንደዚህ ሲሾሙ ገና ልጅ በነበረው ጊዜ እንደ ራሴያቸው እና ሞግዚታቸው የኔ አያት ነበሩ። ኖጥዛት ይሄ አቅርቦኝ አይደለም፣ ምክንያቱም እሳቸው በጣም ትልቅ ስለሆኑ ሰብራሪ ቆለጭ ጃንሆይ ልጅ ስለነበሩ ሲሞቱ እኔ በጣም ጥቂት ልጅ ትንሽ
እንደ ግዕዝ ስላነሳ እዚህ ቁጭ ብዬ እንዳላልፈብዬ ነው።
ሁኔታ ልክ ነህ፣ ጥሩ አለ።
የቲያትሩን ጉዳይ ባነሳህበት በመንፈስም በአቀራረብህም ነጻነት በጣም ጎልቶ ይታያል፣ በጠባይም ጭምር። ቅድም ኦመር ሀያምን ስናነሳ የዋይንና ጠጁን መቀራረብ በኦመር ሀያም ስራዎች ውስጥ ዋይንን ስለ ህይወት ያለውን ነገር አንተ እንደገለጽከው ትፍስህት ያልከውን ደምቆ ምናየውን ያህል በተስፋዬ ገሰሰ ህይወትም የኪነ ጥበብ መድረክም ጠጅ በጣም ከሌሎች መጠጦች ሁሉ ደምቆ እናየዋለን። እስኪ አጫውተን ኬት መጣህ ቀለል ያለው?
አሁን ግን አሳኑኝ ደደረውኝ ይደረዋል ርስት ጠባቂ ሲያሳድጉኝ ሁሉ ጊዜ ጥላ ይጠመቃል ጠጅ ይጣላል ቤታችን እና እኔ በህፃንነቴ በ 8 ዓመቴ ነው አዲስ አበባ የመጣሁት። ከዛ በፊት ምን ያደርጋሉ? ጠላው በማብረጃ የሚባል ውስጥ ይቀመጣል። ኮምጣጥ እንዲላቸው ይወዱ ነበር አባባው እንደማገኘው ይባላሉ። እና የሳቸው ማብረጃ የምትባለው ፍላስክ ነች። ይሄ ላቦራቶሪ ውስጥ ኬሚስትሪ
ማሽኮን ላለማ
ፍላስክ አይነት ነው። እዛ ውስጥ ተለቅ ያለው ነው ማብረጃው ታዲያ። ከዛ ወደ ብርጭቆ ይቀዳና ነው ማለት ነው። እና እሱን ሲጠጡ እንጆይ ሲያደርጉት ሳይ ለእኔን ደግሞ ጣቴን ይነክሉና ያቀምሱኛል። እና እስከፈለግኩ ያህል
ድረስቀምሳለ
እጅም እንደዚሁ ቀምስ ነበር። እና ከዛ ይሄ ጠጭ ሆንኩ ማለት አይደለም፣ ነገር ግን ከአዲስ አበባ ሲመጣ ቢራ ምናምን ሲመጣ መራራ ነገር ነው። እሱ ነገር አልነበረም፣ ግን እሱንም ቢሆን ከጠላው ጋር እንትን ብለዋል እየቀማመስኩኝ ኡዞ የሚባለውን የግሪኮቹን መጠጥ ኮኛኩንም እንደዚህ ትንሽ ትንሽ እያለን እየጠጣን እንትን ብለናል። ለምደውና ላዋህደው ከራሴ ጋር እና አጠጣጥሞ አለበት አንድ ሰው እንዳልኩ እንግዲህ ትምህርት ሀ ሁ ሂ ብሎ በፊደል እንደሚጀመር እንደዚሁ በጠብታ ነው።
በጠዋት ነበር የለመድኩ
እና ዝም ብሎ መጀመሪያ አንዳንዶቹ ምንም ነገር ሳይቀምሱ ይቀሩና ትልቅ ከሆኑ በኋላ ሰውነታቸው ምንም በማያውቅበት ጊዜ ወይ ግማሽ ብርጭቆ አንድ ብርጭቆ ይጠጣሉ፣ ቡ ያደርጋቸዋል፣ ያስታውቃቸዋል፣ ምን ይላሉ። ከዛ ጠላት ይሆኑና ቁጭ ይላሉ። ዘይኒስ እንዴት ያለ ትልቅ ወዳጅ ነው ያለ።
በጣም ጥሩ። ይሄ በእውነቱ ለወጣቶች ትምህርት ይሆናል። ባሻሉላን ጨምሮ
ግን ማወቅ መጠጣቱን ሳይሆን አጠጣጡን ማወቅ
እውነት ነው።
በስሎኝ የገለጽኩትን ነገር ልክ ከሆንኩ አረጋግጥልኝ። ምናልባት ከሌሎች በብዙ ነገሮች ከሚታሰሩ ከሚሸበቡ፣ ጥሩም መጥፎም የተፈለገው ነገር ሊወሰድ ይችላል። ራስህን ነጻ አድርገህ የኖርክ ትመስላለህ። እንደምታምነው የኖርክ ይመስልሃል።
እንዴ ነጻነት እኮ የሰውን ጣት እስካረገጥክ ድረስ ነው። የኔንም ነጻነት ገደቡን እስኪያልፍ ድረስ እስካላለፈ ድረስ ነው መስጠት ያለብህ።
እስከነ ገደቡ እንደው ለራስ ግን ነጻነት ሰጥተህ የኖርክ ይመስልሃል። እንደምታምነው የኖርክ ይመስልሃል።
አዎ እንዴ እኔ በማርክሲዝም ሌኒኒዝም በመጣ ጊዜ እኮ ትንሽ ጊዜ ለኮፍ አድርጌያለሁ። ምን ነው ከማን አንሼ ብዬ ኮንትራዲክሽን ኦፍ ዘ ኮንትራዲክሽን የሚለው ነገር ሁሉና ይሄ ሄግል እንትን ያለውን ፍልስፍና ገብቼበታለሁ ውስጡ ነው። እዚያውም ኦመር ኸያም ውስጥ አንድ ግጥም እኮ አለ እንትን የሚለው ማርክሲዝም ሌኒኒዝም ሁሉ እንትን ብዬ ግን እንደ ጠጅ የመሰጠኝ የለም የምትል ግጥም አለች። እና ያንንም ነጻነቴን ፈትሼ ነው እንደ ጴንጤዎች ውስጥ ቢሆኑ ቅርታ
የፕሮቴስታንት እምነት ተከታዮች
ፍልስፍና እስቲ ምንድን ነው ብዬ ገብቼ ተነጋግረን የሆቫ የሚባሉ ሰዎች ቤቴ ድረስ ሁሉ እየመጡ ሊሰብኩኝ ምንድን ነው የሆቫ ብዬ ትንሽ ሄጄም አቴንድ አድርጌ ተመልክቼ ከዛ የኔን ሃይማኖት የሚበልጥብኝ ይሄው ነው አበው ከእነ አባባ እንድማገኙ ከእነ የኔታ የወረስኩት።
ነጻነትህንም ስራዎችህንም ህይወትህንም ለመመልከት ጀምርን እንጂ አልቋጨንም። ሰዓቱ ተገባዶብን ልናበቃ ነው። የኖርዝ ዌስተርን ዩኒቨርሲቲ ትምህርትህን፣ የመጀመሪያውን የመድረክ ስራህን፣ ሌሎችንም እንመለከታለን። አዲሱ ለዛሬው እናመስግነው።
በጣም እናመሰግናለን። ኑርልን። እንደናንተ አይነት ምስክር በሁሉ በተለይ ደግሞ በኪነ ጥበቡ እንደና አይነት ምስክር በጣም ያስፈላጊ ነው እና ሌላ ጊዜ የቀረውን ህይወትህን በተመለከተ ከአድማጭ ጋር እንድታጋራ እናደርጋለን። ለአሁኑ እዚህ ስቱዲዮ ድረስ ስለመጣህልን አቶ ተስፋዬ ገሰሰ፣ ጋሽ ተስፋዬ ሁሉንም እንጠራ እግዚአብሔር ይስጥልን።
አመሰግናለሁ ድሉን ስለሰጣችሁኝ እና መልካም ጥሩ ጉራን ናችሁ።
አድማጮች ለምሽቱ የያዝነውንም በዚሁ አበቃን። ከምሽቱ 3 ሰዓት ላይ ታዲያ በ1922ና 25 ሜትር ባንድ እንመለሳለን ከልዩ ልዩ ዝግጅቶቻችን ጋር። ቀጠሯችሁ ከምሽቱ 3 ሰዓት ላይ ከአሜሪካ ድምፅ ራዲዮ ጋር ይሁን። መልካም ምሽት።
This program has come to you from the Voice of America, Washington.